voice of America.
እንደምናመሸሽ ኢትዮጵያ ከአሜሪካ ድምጽ ራዲዮ ጣቢያ ቅዳሜ ሚያዝያ 15 2008 ዓመተ ምህረት
መገን ያራዳ ልጅ አይጠጣም በጾም ሁለት ወር አይደርስም ከደጀ ሰላም 10 ወሩን ላንተ ትተናል ሁለት ወሩን ለኛ ይበቃል ብለናል ለነፍስ መዳኛ በርግጥም ይበዛል መገን ያራዳ ልጅ መገን አይጠጣም በጾም ሁለት ወር አይደርስም ጨርሶ ከደጀ ሰላም ሁለት ወሩን ላንተ ትተናል 10 ወሩን ለኛ ይበቃል ብለናል ጌታ ሆይ ለነፍስ መዳኛ ኢትስክር 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 ስለሚል መጻፉ መዝናናት ይገባል በወጉ በየምዕራፉ ዝአራዳ ዝአራዳ ዘመዳይል ባዳ ዝአራዳ ዝአራዳ
ቀልድ ነው ንጉሴ ዘአፈሊቅ ነው የምትሰሙት። በጥቂቱ ስለ በገና እንነጋገራለን።
ባላየነ በሉ ሰየነ በሉ ስተያየነ በሉ ስተሰማነ በሉ የሞት ሲፈልገን ሲሸምለን
ስለ አሳም? አዎ ስለ አሳም እንጨዋወታለን። ይበላል ወይስ አይበላም? ጥቂት ጊዜ ካገኘን ደግሞ የአሜሪካን ፕሬዚደንታዊ ምርጫ ትንቅንቅ እንመለከታለን።
ኬቪ ካሚኒ እሱን ኮንሰርቫቲቭ ነው፣ ብዙ ነገር ኤክስፔክት ልታደርግ አትችልም። ግን በብዙ ነገር ደሃ ነው ምናምን የሚረዳ ነገሮችም ያድርጓል። በሀገሩ ውስጥ ገቨርነር በነበረበት ጊዜ ቀኝም ቢሆንም ቅሉ በምንም በሰማይና ምድር ከነዚህ ከሁለቱ ስለሚሻል እሱ ከክሊንተን ጋር ከተወዳደረ there is a chance በቃ ክሊንተን እንደምትሸነፍ ማለት ነው።
ዶክተር ጳውሎስ ሚልኪያስ የፖለቲካ ሳይንስ ጠቢብ ናቸው፣ ይመለሳሉ። ለመሆኑ ኢንተርኔት ነጻ ቢሆን ምን አለ?
አቅሙ ለሌለው ሰብሲዳይዝ ለሚደረግበት መንገድ ተደርጎ ቢሰራ ሞር አክሴሲቢሊቲ ሊኖረው ይችላል።
አቶ ተሻገር ተስፋዬ በካሊፎርኒያው ሲሊኮን ቫሊ የሶፍትዌር መሐንዲስ ናቸው። ዜናውን አዳምጣችሁ ስትመለሱ ሁሉንም ይዤ ጠብቃችኋለሁ። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ሶሎሞን አባተ ነኝ የማስተናግዳችሁ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንዝለቅ። እንዲያው አንኳር አንኳሩን ለማሰማት ያህል
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሱዳን ምዕራባዊ ዳርፉር ግዛት ያሉትን 5 ክፍላተ ሀገር አንድ ለማድረግ በተካሄደው ውሳኔ ሕዝብ 98 ከመቶ መራጮች መቀላቀሉን አልደገፉም። የዳርፉር ሬፈረንደም ኮሚሽን ዋና ኃላፊ ኦማር አሊ ጃማ በትላንትናው ዕለት እንደተናገሩት ከጠቅላላው የዳርፉር 3 ሚሊዮን 500 ሺህ ሕዝብ 3.2 ሚሊዮን ያህሉ ድምፅ ሰጥቷል። ውሳኔ ሕዝቡን የአረብ ሊግና የአፍሪካ ኅብረትን ጨምሮ ዓለም አቀፍ ታዛቢዎች ተከታትለውታል። አካባቢውን አንድ ማድረጉ ለሕዝቡ ተጨማሪ ነጻነት ያጎናጽፋል ብለው የሚያምኑ ዋነኞቹ አማጽያንና ተቃዋሚ ቡድኖች ግን የካርቱም መንግሥት የምርጫውን ውጤት ይቀይራል ሲሉ በመክሰስ በምርጫው አልተሳተፉም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ በጀርመን የኢንዱስትሪ ከተማ በሃኖቨር ከቻንስለር አንጌላ መርክል ጋር ተገናኝተው ስፋት ባላቸው ጉዳዮች ላይ ተነጋግረዋል። በኦባማ የሁለት ቀናት ጉብኝት ወቅት በሚካሄዱ ውይይቶች የብሪታንያ፣ የፈረንሳይና የኢጣሊያ አቻዎቻቸው ይሳተፋሉ ተብሏል። ፕሬዚደንት ኦባማና ቻንስለር መርክል ጋዜጣዊ መግለጫ በጋራ ከሰጡ በኋላ በዓለም ትልቁ ነው የተባለውን የሃኖቨር የኢንዱስትሪ ቴክኖሎጂ ንግድ ኤግዚቢሽን መርቀው ከፍተዋል። ኤግዚቢሽኑን 6500 አምራቾች ከሰባ ሀገሮች ለመጡ 200,000 ሰዎች ያስጎበኛሉ ብለው እንደሚጠብቁ አዘጋጆች ይናገራሉ። በሌላ ዜና ፕሬዚደንት ባራክ ኦባማ ወደ ሶሪያ እግረኛ የአሜሪካ ወታደሮችን እንደማይልኩ አስታውቀዋል። የሀገሪቱን ችግሮች ለመፍታት ወታደራዊው መንገድ ብቻ አማራጭ መሆን የለበትም ሲሉም አስረድተዋል። ዩናይትድ ስቴትስ እና ብሪታንያ የባሻር አልአሳድን መንግሥት ለመጣል እግረኛ ወታደሮቻቸውን ከላኩ ትልቅ ስህተት ይፈጸማሉ ሲሉ ኦባማ ከቢቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ አብራርተዋል። ወታደራዊ ፍጥጫውን በተመለከተ ዓለም አቀፉ ማህበረሰብ ይልቅስ ማድረግ ያለበት አሉ ኦባማ አክለውም የአሳድ መንግስት ተጠናክሮ ከአማጽያኑ ጋር እንዲደራደርና አዲስ የሽግግር መንግስት እንዲመሰረት በሚጥሩት በሩሲያና ኢራን ላይ ተጽዕኖ ማሳደር ነው። ኦባማ የሶሪያውን ጦርነት ልብ ሰባሪ ግዙፍና ውስብስብ ሁኔታ ሲሉ ገልጸውታል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሰሜን ኮሪያ በሀገሪቱ መሪ ኪም ጆንግ ኡን ተቆጣጣሪነት ከሰርጓጅ መርከቧ የተኮሰችውን የቦሊስቲክ ሚሳይል ሙከራ ስኬታማ ስትል ገልጸዋለች። ፒዮንግያንግ በሙከራው መሳካት እየተደሰተች ባለችበት በአሁኑ ወቅት ግን የደቡብ ኮሪያ ወታደራዊ ባለሥልጣናት ለዮናፕ ዜና አገልግሎት ሲናገሩ ሚሳይሉ ለ30 ኪሎ ሜትሮች ያህል ከተጓዘ በኋላ በመውደቁ ሙከራው የተሳካ ነው ማለት አይቻልም ብለዋል። የደቡብ ኮሪያ መከላከያ ሚኒስቴር ቃል አቀባይ እንደተናገሩት ሶል የሰሜን ኮሪያን ጦር ሰራዊት ማናቸውንም እንቅስቃሴ በቅርበት ትከታተላለች፣ ሙሉ የመከላከል አቅሟም የተጠበቀ ነው ብለዋል። ፒዮንግያንግ ባለፈው ታህሳስ ለአራተኛ ጊዜ የኑክሌር በወሩ ሌላ የቦሊስቲክ ሚሳይል ሙከራዎችን ካደረገች በኋላ የተባበሩት መንግስታት አዲስና ጠንካራ ማዕቀብ የጣለባት መሆኑ ይታወቃል። በመጨረሻም አንዲት የሆላንድ ጋዜጠኛ ዛሬ ጠዋት በቱርክ ፖሊሶች ተይዛ ታስራለች። ምክንያት የሀገሪቱን ፕሬዚደንት ሬሴፕ ታይፕ ኤርዶጋንን በትዊተር በመሳደቧ ነው ተብሏል። ኤብሩ ኡማር የአንድ ሜትሮ የተባለ ታዋቂ የሆላንድ ጋዜጣ አምደኛ ስትሆን ዛሬ ጠዋት በፖሊሶች የተወሰደችው ከመኖሪያ ቤቷ ነው። የሆላንድ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሄርመን ቫን ጌልድረን ጋዜጠኛ ኡማር መታሰሯን ቢያረጋግጡም ዝርዝር ውስጥ ግን አልገቡም። ዜናው አበቃ።
ይህ የእሁድ የራዲዮ መጽሔት ዝግጅት ነው።
ራዲዮ መጽሔት ዝግጅት የጊዜ ሰሌዳ መሠረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ መማርን ነው። መማር መምህሩ አስተማሪ የነገሩኝ ጥንት፣ ዋ ተማሪ መሆን ዋ ጀማሪነት፣ መች ቆማል ከቶ ጥሪው የሕይወት፣ በቃህ የሚል የለም ድንበርህ ደርሰሃል፣ ዓለም ሁሌ አዲስ ነው ና ጀምር ይልሃል፣ ይተናነቅሃል። የግቢው ሃሁ ሲያልቅ የውጭው ሃሁ አለ፣ የውጭው ሃሁ ሲያልቅ የራስ ውስጥ ሃሁ አለ። የራስ ሃሁ ደግሞ እርም ነው ጥልቅ ነው፣ አዘቅቱ አይታይም ተስፋው ሰማይ ዳር ነው፣ መጨረሻም የለው።
ግለሰቡን ሁሉ ኅብረተሰብ ሲውጠው ሕይወት ዳንቴል ሽቦ ቅንጣቱን ክር ሁሉ ጥልፍ እልፍ ሲያደርገው፣ ጅምሩን ቀምሰሃል ጉሹን ጠጥተሃል፣ መርካት እንደሌለው አውቀህ ረክተሃል። ጊዜ ሸምነው ጥበብ የሚሰኘው ኑሮ ድርና ማግ መማር ማዳወር ነው። አንደኛው ፈተና ለአንዱ እያቀበለ ጨረስኩ ያልከው ትምህርት ደሞ እየጀመረህ፣ ሕይወት ክብ ሩጫ መሆኑን ሲነግርህ ቀለበቱን ስበር ማወቅ ከፈለግህ ብሎ ሲሞግትህ፣ መጋፈጥ ብቻ እንጂ የለህም መሸሻ የምትሮጥበቱ መነሻህ መድረሻ መድረሻህ መነሻ እስኪጠፋው መላ እስኪወዛገቡ አንጎልና ናላ፣ ተማርኩ ያለው ሁላ ምሩቁ እየፈላ በአገር በሰፈሩ እየተበተነ ብዙሃን ባሕር ውስጥ ሟምቶ እየሰፈነ የቈየው ሲበዛ እየተመዘነ ጠሎ እየሰከነ ምሩቅ ነኝ ያለው ሰው ከዓለም ጋር ይጋጫል ምራቂ እየሆነ።
ትምህርቴን ጨርሼ ኮሌጅም በጥሼ ማለት ያፍ አመል ነው። የሚጨረስ የለ የሚበጠስ የለ። መማርን ነው እኮ ስትማር የኖርከው። ዕውቀት ያለው ወዲያ ካንተ ግቢ ማዶ ስንት ቆብ ተጥሎ ስንት ዲግሪ ቀዶ ስንት ካባ አውልቆ ስንት ሕሊና ማግዶ የሚገኝ ነገር ነው ኑሮ የሚሉት ማጥ ውስጥ ራቁት ተሂዶ። ተማርክ የሚባለው የተማርከውን መኖር ስትጀምር ነው ዕውቀት የሚሆን።
አድ ኤንድ ድሮፕ ነው ሕይወትም ሰርክ ቀን ክሬዲት አወር ነው የዕድሜ ንፉግ ዘመን። የየራስ ታሪክም ዲፌንድ የሚደረግ የሚሟገቱለት ሲኒየር ቲሲስ ነው። መኖር መወዳደር ማሸነፍ ነው ፍሬው። ስቃይ ተሰቃይ ነው ሕዝቡ ኅብረተሰቡ ሁሉም ለየግቡ ውጤቱ እስኪለጠፍ ከኑሮ ጋር ጠቡ።
ደሞም እውቀት ማለት አለው አንዳች እውነት ክፉ አመል አለበት ባናት ባናቱ ላይ ካልጨማመሩበት እንደ ብር አይደለም ባንክ እንዳኖሩት አይወልድም አይከብድም አለኝ አለኝ ቢሉት ባለህ ባኖርከው ላይ እየጨመርክበት መኖር ስትጀምር ነው ፈተናህ ቢበዛም ተማርክ የሚባለው ጨምረህ ለመማር ዝግጁ መሆን ነው። ስለዚህ ጧት ማታ መማር መማርን ነው።
ሰኔ 30 1990 ይለናል ገጣሚ ነብዩ መኮንን መማርን መማር ነው በሚል በቋጠራስነኝ የሳምንቷ ምርጥ ገጠም።
በአድማጮቻችን ስም ምስጋናችን ይድረስልን።
ዘንድሮ ለ33ኛ ጊዜ ሊከበር ነው ስንል እድሜው 33 ዓመት ሞላው ለማለት ነው።
ሁሌ እንደምንለው ደግሞ ይህን ያህል ዘመን የቆየ ኢትዮጵያዊ ድርጅት ብዙም አልታየ።
የእድሜውን መርዘም ያህል አመርቂ ሥራ እያከናወነ ነው ብሎ መጠየቅም ተገቢ ይሆናል።
የዚህን ጥያቄና መልስ ለሌላ ጊዜ አቆይተን ዋናዎቹን አለቆች ስንጋብዝ ማለት ነው። በዘንድሮው ዝግጅት ላይ ግን ማትኮር ወደድን።
የ33ኛው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ዓመታዊ በዓል አስተናጋጅ ቶሮንቶ ምን ላይ ነች?
ሁለት እንግዶች ጋብዘናል። ራሳቸውን በማስተዋወቅ ጀምራሉ።
ሽመልስ አሰፋ እባላለሁ። ቀድሞ ኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ፕሬዚዳንትነት በዋና ጸሐፊነትና በፓብሊክ ሪሌሽንስ አገልግያለሁ።
በህዝብ ግንኙነት በርካታ ሹመት ነበር። አቶ ሽመልስ
ኃላፊነት ነው ማለት ነው። በኃላፊነት ነው ማየው እና የኢትዮ ስታርስ ስፖርት ክለብን በፕሬዝዳንትነት፣ ከዛ ውጭ የኢትዮጵያን ኮሚኒቲ በቶሮንቶ በፕሬዝዳንትነት፣ በምክትል ፕሬዝዳንትነትና በዋና ጸሐፊነት አገልግያለሁ። በአሁኑ ወቅት ለ33ኛ ጊዜ የሚከበረውን የሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን በቶሮንቶ አዘጋጅ ኮሚቴ በሊቀመንበርነት እያገለገልኩ ነው።
ሌላው እንግዳይስ?
አንተነህ መርዕድ እባላለሁኝ። ቶሮንቶ ውስጥ ለሚካሄደው የሰሜን አሜሪካ የስፖርት ፌዴሬሽን እንቅስቃሴ የዚህን አመት ዝግጅት ውስጥ ህዝብ ግንኙነት ሁኜ እየሰራሁ ነው ያለሁት።
እንዴት ነው? ምን ላይ ናችሁ አቶ ሽመልስ? ዝግጅታችሁ ወደ መጠናቀቁ መሆን አለበት። አቶ ሽመልስ መጀመር ይችላል።
በአሁኑ ወቅት አብዛኛውን ስራዎች ተጠናቀዋል። ሆቴሉ ቶሮንቶ ክራውን ፕላዛ ኤርፖርት ሆቴል ነው የያዝነው። ከኤርፖርቱ የአምስትና የአስር ደቂቃ መንገድ ነው የሚወስደው።
በመኪና ከሜዳ ውስጥ
ከሜዳው የ25ና የ30 ደቂቃ ርቀት ነው ያለው። ኤርፖርቱ 24 ሰዓት የሻትል ባስ አገልግሎት ይሰጣል። ሜዳው መሀል ከተማ ነው ያደረግነው። ለሁሉም ለትራንስፖርቴሽን አመቼ የሆነ ነው። በባስም በትሬንም በስትሪት ካርም መጓዝ የሚቻል ሁኔታ ነው ያለው እና አመቺ ሁኔታ ፈጥረናል ብዬ እገምታለሁኝ።
አቶ አንተነህ ደግሞ ሌላው ነው የህዝብ ግንኙነቱ፣ ህዝቡን የመቀስቀስ ያለውን ዝግጅት የማስተዋወቅ። አቶ ሽመልስ ያላነሳውን ነጥብ ደግሞ መቀጠል ትችላለህ። አቶ አንተነህ
ህዝቡን በማስተዋወቅ በኩል በቂ ዝግጅት ነው አሁን አድርገናል። ፖስተሮችን በየቦታው አሰራጭተናል ቶሮንቶ አካባቢ። ከዛም በተጨማሪ ደግሞ የተለያዩ ኢንተርቪዎችንም እየሰጠን ነው። ማስታወቂያዎችን የምናወጣበትን ስምምነት እያደረግን ነው። አብዛኛው ሰው እያወቀው ነው ያለው። ከአሁን በኋላ ነው ማስተዋወቁ የሚሄደው። አንድ ወር ሁለት ወር ሲቀረው በአከታታይ እንጀምራለን ማለት ነው። የዛሬውም እንግዲህ ያንተው ዝግጅት አንዱ የማስተዋወቅ አካል ይሆናል ማለት ነው እና ህዝብ ግንኙነቱም ራሱን የቻለ ኮሚቴ ያለ፣ የተለያዩ ሙያ ችሎታ ያላቸው ስራ ተከፋፍለው ሁሉንም በማሰራጨት ላይ ነው ያሉ።
ፖስተሮች ብትል አቶ አንተነ ምን አይነት ፖስተር ነው ምት?
በከተማ ውስጥ አንድ ያዘጋጀ ነው አንድ ፖስተር ነው። ስቴዲየሙን፣ የሆቴሉን እና የዝግጅቱን ቀን ጠቅለል ባለ መልክ የሚገልጽ ነው። በየጊዜው ደግሞ የተለያዩ ኢንፎርሜሽኖችን እያካተትን በተደጋጋሚ ሁለት እና ሶስት ፖስተሮችን በየጊዜው ልናዘጋጅ ያቅደናል። ከዛ በላይ ደግሞ በቶሮንቶ እና በአጠቃላይ ኖርዝ አሜሪካ ከዛም በላይ ደግሞ በዓለም አቀፍ ደረጃም ሊተላለፉ የሚችሉ ፍላየሮችን ዝግጅት አድርገን በዌብሳይቱም ሆነ በወረቀት ደረጃ በየቦታው እንዲበተኑ ለማድረግ በዝግጅት ላይ ነን።
እንደው የህዝብ ግንኙነቱ ስራ ብዙ ይመስለኛል። አሁን በአጭሩ ሆቴል ውስጥ ቋሚ ሰው ቁጭ ብሎ እንግዶቹን ወደ ሜዳ እንዴት እንደሚሄዱ፣ ወደ ኢትዮጵያ ድርጅቶች ሆቴሎች የሚሆኑ የንግድ ሱቆች እንዴት እንደሚሄዱ፣ ከሜዳ ደግሞ ወደ ሆቴሉ ወይም ደግሞ ቅድም አቶ ሽመልስ እንደጠቀሰው ሸትል ካለ አውቶቡስ፣ የነጻ አውቶቡስ ካለ መረጃ ብቻ የሚሰጥ ሰው በጣም አስፈላጊ ነው ሆቴል ውስጥ ቁጭ ብሎ። ልክ በዛው መጠን ደግሞ ስታዲየም ውስጥም እንዲሁ ሰው ያስፈልጋል። ህጻናት ይመጣሉ፣ ቦታ ማስያዝ፣ አዛውንት ይመጣሉ፣ ለነሱ የመግቢያ ሁኔታ፣ ብዙ አይነት
ማስተንግዶ ከህዝብ ግንኙነቱ ይተበቃል። እርግጥ ሊቀመንበሩም ሐሳብ ልሰጡ ይችላልላችሁ። ካቶ መድር ልጀምር። ካቶ አንተ ነህ ይቅርታ።
እዚህ ቶሮንቶ አካባቢ የሚገኙትን ወጣቶችን በብዛት ለማሳተፍ አሁን አንድ የራሱን የቻለ የወጣት ኮሚቴ አለ። የኢንፎርሜሽን ሴንተር ሆቴሉም ጋር ስቴዲየሙም ጋርና አስፈላጊ በሆኑ ቦታዎች ላይ ሁሉ እንመድባለን። ከዛ በላይ ደግሞ እያንዳንዱን ከተማ ውስጥ ያለውን እንቅስቃሴ ሊያመለክት የሚችል እንግዶቹ በሚመጡበት ሰዓት እንዳይደናገሩ ኢንፎርሜሽኖችን ያካተቱ ቡለቲኖችን ሁሉ በወጣቶቹ ተዘጋጅተው ይታደላሉ እና ያን አስበንበት ያለው ጉዳይ ነው።
ጥሩ ነው። አቶ ሽመልስ መቼም ለአንተ ይህን አልነግርም፣ ብዙ ያለፍክበት ነው፣ በፕሬዚዳንትነቱም በጸሐፊነቱም በህዝብ ግንኙነቱም። እና አንድ ነገር እናደርጋለን ተብሎ ይነገራል በሚዲያ ኤስፍኔ፣ በተግባር የሚተረጎሙት ግን እጅግ በጣም ያነሱ ናቸው። እና ምን ያህል ዝግጅት አለ ህዝብን በደንብ በማስተናገድ?
አንዱ ትልቁ ለእኛ የሚረዳን ሁለት ዝግጅቶች ቀደም ሲል አዘጋጅተናል። አንዱ በ1992 ነው ዓመተ ምህረት ነው። ሁለተኛው ደግሞ በ2 ዓመተ ምህረት ነው። እና በእነዚህ በሁለቱ ዝግጅቶች ብዙ ተሞክሮዎችን አግኝተናል። እንደውም በተለይ የ92ቱ ፌዴሬሽኑ ታሪክ ውስጥ በደመቀና በአማረ የተቀነባበረ ዝግጅት ብቻ ሳይሆን ትርፋማም የሆነ ዝግጅት ነው ያደረግነው። እና ከእነዚህ ሁለት ዝግጅቶች ተሞክሮ ተነስተን አንድ ሚድታውን 416 የሚል ወጣቶች የተሰባሰቡበት ነው። ከ60 በላይ የሚሆኑት የእኛ ድርሻችን በዚህ ዝግጅት ላይ ምንድን ነው ብለው ከራሳቸው አመንጭተው ነው የመጡት። እና ቅድም አንተን እንደገለጸው በኢንፎርሜሽን ደስክ ሁለቱም ቦታ ላይ እናቋቁማለን። ውጭ በ92 የሚያደርግ ነው ብዙ የርዳን እሱ ነው። እና የበለጠ ግልጋሎት እንሰጣለን የሚል እምነት አለ።
የዛሬ 15 ቀን ነው ሌላው የሬዲዮ መጽሔት የሚኖረን። የሜዳው ጉዳይ ተጠናቆ አሁን ያላነሳናቸው ነጥቦች ሁሉ ተነስተው እንደገና እንገናኛለን።
ተዘጋጅተን እንጠብቃለን።
በበለጠ የሚቀጥለው ላይ እናቀርበዋለን።
በጣም አመሰግናለሁ አቶ አንተነ። አቶ ሽመልስ እንግዲህ በርቱ። ምናልባት ከፕሬዚዳንቱ ጀምረን እስከ ህዝብ ግንኙነቱ ለማቅረብና ዋና ዋና ነገሮችን ለመወያየት እንችላለን። እግዜር ይስጥልኝ ለጊዜያቸው።
አዲሱ ልብ የሚሰረስር
በጣም በጣም
ባጫወቱ የሚማርክ ብቻ አይደለም፣ በተለይ ውጭ ሆነ ስትሰማው ግሩም ድምፅ፣ ግሩም አጫወት። መታሰቢያ ዝግጅት አለን። ከአሜሪካዊው ቻርልስ ሳትን የበለጠ ጌታ መሳይ አበበን የሚያውቅ አለ ማለት ያስቸግራል።
አዎ፣ በቅርብም ብቻ ሳይሆን የስራ ባልደረባም ሆነው ብዙ አሳልፈዋል እንደምናውቀው።
ነፍሱን ይማረውና ከተስፋና ከራሱ ከጌታ መሳይ ቻርልስን ለይቶ ማየት እስከሚያስቸግር ድረስ ነው የሶስቱ ቀረቤታ።
ልክ ነው አሉላ። እስቲ ቻርልስን አዋይተዋልና ስለ ጌታ መሳይ የሚለውን አስማ።
መልካም፣ በመሲንቆውን ጀምር።
Whoa, 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 wh የነበር ከሳት ላይ ስጋ ስጋ ሳይ ወድቅ የነበር ከሳት ላይ ስጋ ስጋ ሳይ
ቻርልስ፣ በጣም አመሰግናለሁ። ከጥቂት አመታት በፊት የልብ ወዳጅህ የረጅም ጊዜ ጓደኛ የኦርኬስትራ ኢትዮጵያው መስራች ተስፋዬ ለማ ከዚህ ዓለም በሞት በተለየበት ሰዓት የተስፋዬ ለማን ህይወትና ስራዎች ለመዘከር ባዘጋጀነው ፕሮግራም ጋብዘንህ ነበር። አሁንም አንድ አሳዛኝ አጋጣሚ ነው መልሶ ያገናኘን። ዛሬ ደግሞ አንድ ሌላ ወዳጅህን አጣሃል። የመሰንቆ ጌታ ይሉታል፣ ጌታ መሳይ አበበ። አንተንም መሰንቆ ያስተማረህ የረፍቱን ዜና እንዴት ሰማህ? እስኪ አጫውተን።
እሺ፣ ከሁሉም አስቀድሜ በአንተ አስደሳች ፕሮግራም ላይ ከሰሚዎች ሀዘኔን ማካፈል እድል ስለሰጠህን አመሰግናለሁ። አሉላ፣ የሰማሁት በጣም ነባሬ እና ደግሞ በጣም ቅርብ የጌታ መስራች ጓደኛ የሆነው አማሃሃዋ ጎረቤቴ ነበር። ኢትዮጵያ በነበርኩበት እሱ ደወለው አሳወቀን ከአዲስ አበባ።
አመታት ቀደም ብሎ ጌታ መሳይ በአንተ እርዳታ ወዲህ የመጣበት አጋጣሚ ነበር። ተመልሶ እንደሄደም ትዝ ይለኛል። ከዚያ በኋላ ግንኙነታችሁ ቀጠለ፣ ትሰማ ነበር ስለ ጤንነቱ። እስኪ አጫውተን።
ደስ ይለኛል። በሕክምና የሄደው ወደ ህንድ አገር ነው፣ በኢትዮጵያ አቆጣጠር በ1996 ማለት ከ12 አመት በፊት ነበረ እና ኦፐሬሽኑ በጣም ተሳክቶለት ከሞት ለመዳን ችለዋል። በዚያን ጊዜ
ምን ነበር ህመሙ?
የአንጎል እጢ በጣም ከባድ ነገር ነው እና ይህ በሽታ ኖሮበት ነበር ሳይታወቅ። አንድ ጎበዝ ሐኪም ዶክተር አይን አለም ገብረ ማርያም መርምሮ ወዲያው ስላወቀ እና ከዚህም በላይ በህንድ ሀገር አንድ ጎበዝ የአንጎል ስርጅን ስለሚያውቅ ወደዛ በመሄድ እድል አገኝተው ቀስ ብሎ አገገመና ወደ ፊተኛው ሁኔታው ተመለሰ። እንደሱ ሆኖ ለአንድ 10 አመት ቆየ። አሚላ እና ትክክል ለጉብኝት እና የልጁ ሰርግ ለመገኘት ወደዚህ ሀገር ከ8 አመት በፊት መጥተው ነበር። በዚያን ጊዜ ብዙ ጊዜ አሳልፈን ነበር አብረን። ወደዚህ ወደ ኦልድ ሴይብሩክ መጥተው ደግሞ ታስታወሰ እንደሆን እሱ ተስፋ ለማ መላኩ ገባው እና እኔ ድሮ አንድ ላይ መስራታችንን በማስታወስ አንድ ሲዲ ቀድተን ነበር። ዞሮ መቅደም የተባለው
Sita Marka Toma Sanko Chawata
በነበረበት ጊዜ እዚህ ሀገር ካሉት ሙዚቀኞች ጓደኞች ጋር አስተዋወቀው ነበር። አንዳንድ ጊዜ ደግሞ በመሰንቆ ተጫወተዋል በትርኢት እና ምንም የኢትዮጵያን ሙዚቃ ማያውቁ ቢሆኑም በጣም ያደንቁት ነበር። በጣም በጣም የሱ ሙዚቃ ኃይል አለው። ምንም እዚህ ላሉት ሰሚዎች ትንሽ አዲስ አይነት ነገር ቢሆንም ወዲያ ወደ ልባቸው ውስጥ ገባ እና በጣም አደነቁት። ከዚህም በላይ ጌታ መሳይ አንድ ነገር ነበረው። ነፍስ ነው፣ ደግነት፣ ከማንም ሰው ጋር የመስማማት አቅም አለው። በጣም ትልቅ ሰው ነበር እና ከሙዚቃው ሌላ ይህን ነገር ለሰሚዎችህ ለመግለጽ እፈልጋለሁ። ምክንያቱም እንደዚህ ያለ ጓደኛ በህይወቴ ስለነበረኝ በጣም ትልቅ ደስታ ይሰማኛል። ደግሞ እንደዚህ በሞት ተለይቶ ሲሄድ ሀዘኑ ከባድ።
የጌታ መሳይ ሙዚቃ አድናቂዎች ጭምር ሀዘንህን የሚጋሩት ይመስለኛል። አንተ ጋር ካላችሁ ቅርበትና የረጅም ጊዜ ወዳጅነት ቀደም ብለህ በገለጽከው የጌታ መሳይ ማንነት ጠባይም ጨምሮ ከባድ እንደሚሆን እረዳለሁ። እስኪ ስለ አንተ መሰንቆ አጀማመር ከኢትዮጵያ ጋር ወዳገናኘህ ጥልቅ ፍቅርም የገባህበት ጌታ መሳይ መሰንቆ ያለማመደህ ያስተማረህ እሱ ይመስለኛል። እስኪ ያጫውተን፣ አስታውሰን እስኪ።
አሁን እኔ ትምህርቴ እንግሊዝኛ ነበር እና በዚህ ሳይሆን አይቀርም ወደ ኢትዮጵያ የተላኩ በሰላንጓ ድርጅት መርጬ አይደላል እንግሊዝኛ አስተምር ነበር አዲስ አበባ። ይሄ የጀመርኩት በመስከረም 1959 ዓመተ ምህረት ነው።
በኢትዮጵያ አቆጣጠር?
አዎ፣ በኢትዮጵያ አቆጣጠር። ግን ሙዚቀኛ ነበርኩ። ደግሞ ሙዚቃ ስለምወድ የኦርኬስትራ ኢትዮጵያ ትርኢት ያቀርባል ሲባል በኪነ ጥበባት ቲያትር ቤት ሄጄ ለማየት ፈለግኩና ሙዚቃው ወዲያው ማረከኝ የኦርኬስትራ ኢትዮጵያ። እና እኔ ራሴ ለምን አንዱን ኢትዮጵያ ባህላዊ ሙዚቃ መሳሪያ ለምን አልማረም? መቼስ ይህን ጥያቄ ሳቀርብላቸው ምናልባት ይስቁብኛል ወይም ያባሩኛል ከቦታው ብዬ ፈርቼ ነበር። ግን እሱ ሳይሆን በጣም ተስፋ የገሰሰ በዚያን ጊዜ የኪነ ጥበባት ቲያትር ቤት ተቆጣጣሪ ነበረ፣ ጠቅላላ ስራ አስኪያጅ። እሱ ከተስፋ ለማ ጋር አስተዋወቀኝ። እሱ በበኩሉ ከሙዚቀኞች እያንዳንዱ ሙዚቃ መሳሪያ ቅርብ ሆኜ እንድሰማና የትኛውን ለመማር እንደምፈለግ በዚህ አይነት ዘዴ ነው ይረዳል እና እኔ ጊታር እጫወት ስለነበር ምናልባት ተመሳሳይ የሆነ ክራር ኢትዮጵያ መሳሪያ እማር ይሆናል ብዬ ያስበኝ ነበር። ግን የጌታ መሳይን ግሩም ሙዚቃ በቅርቡ ሆኜ ስሰማ ምንም ምርጫ አልነበረኝም። መሰንቆ መማር አለብኝ ብዬ አሰብኩ። ደግሞ ሁኔታውን ሳይ በጣም ያኔም ቢሆን በጣም ትልቅ ሰው፣ በጣም ጎበዝ ሰው፣ በጣም አስተዋይ ሰው መሆኑን ወዲያው ተረዳሁት እና ይሄ በጣም ጥሩ አስተማሪ ሊሆነኛል ብዬ ጓደኛም ሊሆነኝ ይችላል። ምክንያቱም አዲስ ነበርኩም በዚያን ጊዜ እና በዚህ ምክንያት እሱ ተስማምቶ ትምህርታችንን ጀመረ እና በዚህ ሁኔታ ነው የተማርኩት። ደግሞ በጣም ትዕግስተኛ ጎበዝ አስተማሪ ሆኖ ተገኘ።
ከዚያ በኋላ የነበረው በተለያዩ ፕሮግራሞቻችን እንዳነሳ ነው የረጅም ጊዜ ወዳጅነትህ ከኢትዮጵያ ከወጣህም በኋላ አልተቋረጠም። ይልቁንም ደግሞ በዚህ በዩናይት ስቴትስ ለረጅም ዓመታት የኖረውና ኋላ ላይም በአዛውንቶች መኖሪያ የቆየውን ተስፋዬ ለማን ሌላ ወዳጅህን በቅርበት ስትረዳ እንደነበረ እስከ ህልፈተ ህይወቱም ድረስ ጓደኝነታችሁ እንደቀጠለ ቀደም ባሉ ሌሎች ፕሮግራሞቻችን አውስተናል።
አዎ፣ በዚያን ጊዜ አራታችን ነበርን። ጌታ መሳይ ተስፋይ መላኩ ገባዋና ነው ወጣቶች የቀሩት ሙዚቀኞች በብዛት በጣም ትልልቅ ሰዎች ነበሩ። ማለት በ50ዎች ወይም በ60ዎች ላይ በእድሜያቸው እና በጣም ወጣቶች ስለነበርን በጣም የተቃረብን ጓደኞች ሆንን። አሁን ተስፋ ሄደዋል፣ ጌታ መሳይ ሄደዋል እና እኔና መላኩ ብቻ ነው ያለ ነው አሁን ወቅት እና ደውዬለታለሁ። እሱም እጅግ በጣም አዝኗል ስለ ጌታ መሳይ።
በድጋሚ ቻርልስ ወዳጅህን የመሰንቆ አስተማሪህን ቀደም ብለህም በገለጽከው መልኩ የተለየ ጠባይና ባህሪ የነበረውን እውቁን የባህል ሙዚቃ ተጫዋች ጌታ መሳይ አበበን የዜና ረፍት ተከትሎ የማስታወሻ ፕሮግራም እየሰራን በነበረበት አጋጣሚ ሌላ አንድ አሜሪካዊ ሙዚቀኛ ፕሪንስ ባለፈው ሐሙስ በድንገት ከዚህ ዓለም በሞት ተለይቷል። የሙዚቃ ሰዎችን ብዙ እያወያየ ያለ ነው፣ ገና ትኩስ ዜና ነው። የተለየ ሙዚቀኛ መሆኑ በተለይ ደግሞ በአቀራረቡና ትኩረት በሚያደርጋቸው ጭብጦች የተለየ ስሜት ማጫሩን በታዳሚው በአድማጩም በሙዚቀኞችም ዘንድ የተለየ ክብር እንዲኖረው አድርጓል። ከሙዚቃ ጓደኞቹ እስከ ዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ድረስ ሀዘናቸውን የገለጡበትን ሁኔታ ተከታትለናል። እስኪ በአንተ በኩል እንደ ሙዚቀኛ ይህን አጋጣሚ እንጠቀምና ስለ ፕሪንስ እንደ ሙዚቀኛ የምትለን ነገር ካለ።
መቼስ እንደ ሁሉ ሰው ፕሪንስን ሙዚቃ እና የእሱ በጣም በተለይ በዘመናዊ ሙዚቃ ተጫወተውን ትልቅ ሚና አደንቀው ነበር እና በተለይ ከጊዜው በፊት ስለሞተ እኔ ከሌሎቹ ጋር በጣም አዝኛለሁ እና በጣም ትልቅ ሙዚቀኛ መሆኑን ተረድቻለሁ። ወደው ነበር።
ቻርልስ በድጋሚ ለጊዜ አመሰግናለሁ። እንዲህ ያለው አሳዛኝ አጋጣሚዎች ሳይሆኑ በሌላ አጋጣሚ ስለ ሙዚቃና ስለ ሕይወት ለመነጋገር እድል እንደሚኖረን ተስፋ አደርጋለሁ።
እኔም ተስፋ አደርጋለሁ። በሐዘን ጊዜ ብንነጋገር መቼስ አስፈላጊ ነው፣ ግን ያው አንተ አሁን እንዳብቀው ደስ ስለሚል ዜና ወይም ሁኔታ ብንነጋገር እሱም በጣም ጥሩ ይሆናል። ደስ ይለኛል አሉላ።
ጌታ መሳይ ነፍሲማ ለቤተሰብ መጽናናትን ይስጥልናለን። እንግዲህ
ልክ ነው፣ ግሩም ስራዎቹን ትቶልን አልፏል። ሁሌ እንደሚሆነው ሁሉ ትቶ ባለፋቸው በጥሩ ስራዎች ይታሰባል ይከበራልም። ቲያትር ወይም ቲያትር
የቱ ነው ልኩ ግን አሉላ?
በተለምደው አነጋገር ቲያትር ይባላል። ሙያተኞቹ ቲያትር ሲሉም ይሰማሉ።
ቲያትርም ሆነ ቲያትር ግን እንደ የቴዎድሮስ ራእይ የተዋጣለት አላየሁም በዚህ አካባቢያችን አሉላ።
በዋሽንግተን ዲሲ ቁጥሩ እጅግ የበዛ ተመልካች ወደ ተዘጋጀው አዳራሽ በመግረፉ ያሰበው ሳይሳካ ለመመለስ መገደዱን ዘገብን።
አዎ፣ አትላንታ ውስጥ ግን በአንድ ቀን ማለትም በዕለት ሁለት ደግሞ ማሳየት እንደነበረባቸው ዓለም ፀሐይ ነግረናለች።
የጀመረው ትዕይንት ሲያበቃ አልሄድ ብሎ ሲጠባበቅ ለቆየውና
የቴዎድሮስን ራእይ ሳላይ ንቅንቅ አልልም ላለው ተመልካች እንደገና እንደ አዲስ ጀመረ።
የተለየና አስገራሚ ገጠመኝ ይመስላል።
ለነገሩ ቲያትሩ ያለው መልእክት ቀላል ባለመሆኑ ይመስለኛል አሉላ፣ ሰው ሁሉ እንዲህ የተሟሟተለት።
ልክ ነህ አዲሱ። እንደ ጸጋዬ ገብረ መድኅን ሃሁ ወይም ፐፑ፣ እንደ ሼክስፒር ማክቤት የመሳሰሉ ታላላቅ ትርኢቶች እዚህ ከተማችን ታይተዋል ነበር።
ቲያትር እንደ ፊልም ተደገመ ይሏል። ይሄ ነው እንግዲህ ለማንኛውም
በቀደመው የራዲዮ መጽሔት በአጭሩ ቀንጨብ አድርገን ያሰማናችሁን ውይይት ለምሽቱ ይዘናል።
በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ካሉት አራት እውቅ ተዋናዮች
ቴዎድሮስ ተስፋዬ፣ ሱራፌል ተካ፣ መለሰ ወልዱና ሀረገወይን አሰፋ
እንዲሁም ከአንጋፋ ሁለገብ የመድረክ ሰው ዓለም ፀሐይ ወዳጆ ጋር ያዝነው ወግ እልባት ካደረግንበት እንነሳ።
Thank you. እስኪ አንዳንዱን የቲያትሩን አንጓዎች ፈንከት እያደረግን መልከት። በቀደመ ፕሮግራማችን ቲያትሩን ሳናይ ስለነበረ በደፈናውን የተነጋገር ነው። ዛሬንና አዲሱ እንደ ጥሩ ተመልካች መጠየቅ እንችላለን። የምናየው ታሪክ የአጼ ቴዎድሮስን ንጉሳዊ ዘራረግን ያልተከተለ አንድ ጀግና ከምንም ተነስቶ አንተ ደጋግመህ በባህሪውም እንደምትለው አገር ለማስተዳደር ይልቁንም ኢትዮጵያን አንድ ለማድረግ የተነሳበትን ታሪክ ነው ባጭሩም የሚተርከው። በብዙ መልኩ የተተረከም ቢሆን ገኖ የወጣው ታሪክ እሱ ነው። በዚህ ቲያትርና የአጼ ቴዎድሮስ ጠባይ ራሱ የምናውቀው እስኪመስለን ድረስ 100 ዓመት በኋላ 1850ዎቹ የተከሰተን ነገር የዛሬ እስኪመስለን ድረስ አጥብቀንም ይዘነዋል። በብዙ ድርሰቶች ውስጥ ተመላልሶ መጥቷልና ምንድን ነው ጠንክሮ የወጣው ለአንተ ያን ገጸ ባህሪ እንደሚጫወት የምታስተዋውቀውም ከቴጌይቱ ጋር ልትፋለም የምትሄድበት ቦታ ድረስ ልጃቸውን ከዳሩልህ በኋላ ያን የዘር ሐረግ የማትከተል በመሆን ወይም ቴዎድሮስ የሚከተል ባለመሆኑ የሚመጣውን ውጥረት ገና በጠዋት ነው የምንመለከተው። እስኪ ከታሪኩ ትንሽ ፈንከት አድርጋ አካፍለን።
እንግዲህ መጽሐፍቶች አመብ ያለው ስለሳቸው የሚታረኩ ከልጅነታቸው ጀምሮ ያደገባቸው ነገር ነው። በጣም ብዙ ግፎች አይተዋል። በነበሩት መሳፍንቶች የሚፈጸሙ ግፎች እያዩ ነው ያደጉት ከእናታቸው ጋር ሆነው እና ስለ ጦርነት የሚያስተምሩ መጽሐፎችን በጣም ይከታተሉ ነበር። ልጅ ሆነው ጀምረው የሚከታተሉበት መንገድ የነበረውን ስርዓት ስለማይፈልጉት ነው። አንድ ለማድረግ ነው፣ ያንን ግፍ ለማጥፋት ነው። እና በጣም ለረጅም ጊዜ ስለ ጦርነት ይከታተሉ ነበር። በጣም ብዙ እውቀት አግኝተዋል። እና የበሰሉ ሲሄዱ ዞሮ ዞሮ ከሽፍትነት ጀምረው ነው ይህንን የነበረውን የመሳፍንት ስርዓት ማጥፋት የሚችሉት እና የሚያልሙትን ይህን አንድነቱን የሚባለውን ነገር ማምጣት የሚችሉት። ከዛ ነው ከቋራ ጀምረው ከተወለዱበት ሀገር ወደ ሽፍትነት የገቡት። ስለዚህ አገርን አንድ የማድረግ ሀሳብ አላቸው። አገርን በመንገድ የማስተሳሰር ሀሳብ አላቸው ከድሮ ጀምሮ። ባለፈውም ብዬዋለሁ መሰል ብቻ የሳቸው ሀሳብ ይሄ ነው። በመንገድ አንድ ማድረግ ነው። መንገድ ያፋቅራል ብለው ስለሚያስቡ አንድነት ጉልበት ነው፣ ኩራት ነው፣ ኃይል ነው ብለው ያስባሉ እና አንድነቱን አጠንክረው ነው የሄዱበት። ከዚህ የተነሳ ይመስለኛል።
ባለፈውም ለአንተም ያቀረብኩት ጥያቄ ነው እና ምናልባት የቲያትሩ ደራሲ ሊመልሰው ይችል ይሆናል ተባባለን። ምናልባት ደግሞ ሱራፌልም ራሱ ወይም አለምም ራሱ ተመልሰው ይሆናል። ወታደሮቹና እዛ የከበቡህ ወይም ቴዎድሮስን የከበቡ ሰዎች ማንን በለህ ይሉታል? ቴዎድሮስ በሉኝ እንደሚል አውቃለሁ፣ ርዕሱ እሱ ነው። ግን በኋላ ወዲያው ለእኔ ጥያቄ መጣብኝ። ቴዎድሮስ የሚለውን ስለመረጠ ማንን በለህ ሲሉት በቀለ ግርማ ከበደ አላለም፣ ቴዎድሮስ በሉኝ። ለምን ቴዎድሮስ? ዳግማዊ? አዎ፣ ቀዳማዊ ቴዎድሮስ አለ። በእርግጥ ግን ያን ስም ለምን መረጠ? ታሪኩ ምንድን ነው ብዬ ካሉላ ጋር ስንጫወት ምናልባት እንግዲህ ይህን የሚመልስልን ጌትነት ሊሆን ይችላል። ግን ደግሞ ሱራፌልም ያውቅ ይሆናል። አለምም
መሰረት አለው ወይ
እዚህ ጋር? ከአለም በኋላ የምትመልሽልን ብዙ ጠብቄ ነበረ እንዳልከው። ከአለም እንድትናገር ከመጓጓቴ የተነሳም እንደሆን አላውቅም፣ እንደዛ ሲዘባነኑባት ንግስቲቱ ትንሽ እንደው ልክልካቸው ነው የምትነግር መሰለኝና፣ ግን አልሆነም እዛ ላይ። ምናልባት የቲያትሩ አጻጻፍ ነው፣ ለራሴ መልስ አላገኘውም። ግን ምናልባት እሱንም ከመለሽልን። ሱራፌል ለምን ቴዎድሮስን መረጥክ? ንጉሶ ይቅርታ፣
እኔ አሁን እርግጠኛ ሆኜ የምመልሰው ነገር የለኝም ስለ ቴዎድሮስ። ነገር ግን ከዛ በፊት ቴዎድሮስ የሚለው ስም ለንግስና የሚሰጥ ስም ነው፣ የጀግና ስም። ለዛም ነው ዳግማዊ ቴዎድሮስ ብለው ልክ ጃንሆይ እንደሚባለው ማለት ነው። ጃንሆይ አሁን ኃይለሥላሴ ጃንሆይ ይባሉ ነበር፣ እዚህም ጃንሆይ ይሏቸዋል ቴዎድሮስ ነው። እና ልክ እንደዚህ አይነት ከጀግንነት ጋር የተያያዘ የሚሰጥ ስም መሰለኝ።
የታሪክ መሰረት ካለው ጥናቶችም ያደረገ ይመስለኛል። ቀደም ብለው አዲሱ እንደጠቆመው ደራሲውን ጌትነት እንዲሆን እንጠይቃለን። እዚህ ውይይት ላይ ለማምጣት ሞክረን ነበር በስልክ እንዲገባ፣ የሰዓቱ መለያየትም ጭምር አዛንፎት ነው። በሌላ ፕሮግራም እናገኘዋለን።
በነገርህ ላይ ወደ ደራሲው ለመግባት ቴዎድሮስን እንግዲህ በተለያዩ ዘመኖች ከ5-6 ደራሲያን በላይ ጽፈውት የተለያዩ ቲያትሮች ተሰርተዋል። ሲኒማ ራስም፣ ማዘጋጃ ቤትም፣ ብሔራዊ ቲያትርም የተለያዩ ደራሲያን የተለያዩ ተዋንያኖችም ተጫውተውታል። የጌትነት እንዲሆን ልዩ የሚያደርገው የቴዎድሮስ ሰውኛ ባህሪ ነው። እኔ በጣም የምወድለትም ከመጀመሪያ ጀምሮ ዲቪዲውን ገና ሳየው ቴዎድሮስን ሰው አድርጎ ለማቅረብ የሞከረውና ያደረገው ጥረት በጣም የሚስበው እሱኑ። ተመልካች መሀል ቴዎድሮስን በዚህ ባህሪው አናውቀውም። ቴዎድሮስ ያው አገር በማስተባበር አገር በመምራት በማይመስለው ነገር ላይ ደግሞ ወሳኝ በመሆንና በመቆጣት ነው የምናውቀው። እዚኛው ላይ ከሚስቱ ጋር በሚያረጋው ጭውውት ከጓደኞቹ ጋር በሚያካሂደው ቀልዶችም ሰውኛ ባህሪውን ጌትነት በማቅረቡ እንደው ልዩ ስሜት ፈጥሮልኛልና ጌትነትን እንደው ባጋጣሚ ላመሰግነው ስለፈለኩ ነው። ሌላው ብዙ ጊዜ በኢትዮጵያ እንደምታቆት በነገስታት አካባቢ የስሞች አወጣት ንግርት ጋር ተባለ ከሚባል አፈታሪክ ጋር ከቤተ ክህነቶች ከሚወጣ ምክርና ክርስትና ስም ከቤተ ክህነት አካባቢ ከሚወራ ታሪክና ምን ትመክራለህ ከሚል ጋር የተያያዘ ነው የሚመስለኝ። እና ያንንም ቴዎድሮስ የሚባል ይነክሳል የሚል ነገር አለ። በኃይለ ሥላሴም ዘመን እንደዛው ነው። እንደነዛ አይነት ነገሮች ከእንደዛ አይነት አካባቢ የሚመነጩ ነው የሚመስለኝ። የቴጌይቷን ባህሪያ ወይም የመነነን ባህሪያ አዲሱ አንስቶታል። ኢትዮጵያው በጣም ኃይለኛ ባህሪ ናቸው። እሱ ላይ ደግሞ የሎሬት ጸጋዬ ገብረመድኅን ነው መነንን በጣም ገልጾ የሚያወጣው። አዎ፣ አትበገርም፣ አትቆምለትም። በራሱ ቤተ መንግስት ውስጥ ከፍተኛ የሆነ የቃል ምልልስ አድርጋ ነው የምትሄደውና ከፍተኛ ባህሪ ያለው አስበንበትም ነበር። ከአንዳንድ ሙያተኞች በተለይ ተክሌ በጣም ኢንሲስት ያደርጋል ይሄንን ነገር መነን በሰፋ ባለመልኩ ይቅረብ ብሎ። ነገር ግን የደራሲ መፍቶችንም ማነካካት አልፈልግንም። በጋይ ጸጋዬ የጻፋትን መነን በጌትነት ውስጥ መክተት አልፈልግንም። አሁንም በጌትነት ድርሰት ውስጥ ለምንድን ነው ይሄን ባህሪ ያላጎላው የሚለውን በግሌ ለመመለስ የምሞክርና የማስበው ይመስለኛል ሙዚቃዊ ድራማ አድርጎ ነው ያቀረበው። ስለዚህ የበዛ ነገር አለው ታሪኩ ላይ። ረጅምና ሙሉ ያደረገውም የዛ የባህልና የጭውቱ ብዙ አለ እና ብዙ ባህሪዎች ላይ ሰስቶ የቆጠባቸው ነገሮች አሉ። ለእሱን ካነሳን ገብርዬን ራሱን ሊያሳድገው ይችል ነበረ። ነገር ግን የሚመስለኝ ብዙ የተሻማው ነገር አለ እዛ መድረክ ላይ። ሙሉ ነገሮች አሉ። ከ56 በላይ ነው ባለሳሳት የሰሩት አርቲስቶች። እነዛን አርቲስቶች የማሳተፍ ሁኔታና ሙዚቃ ውስጥ ሲገባ ሌሎች ነገሮችን የግድ መቆጠብና መሰብሰብ ነበረበት ይመስለኛል እንጂ አሁን እንዳልከው ከሶሻል ሚዲያው ከዚህ ከፌስቡኩ ዓለም ፀሐይ ለምንድን ይህን ሳት የወጣሽ ወይ አንድ ነገር ለምን አልተባለም ብዙ ጥያቄዎች እየዘነበ ነው። እና እኔ ደግሞ ያው በተውኔት ትምህርቴ የትርኢት ወይም የተውኔት ትንሽ እንጂ የባህሪ ትንሽ የለውም በሚል ደግሞ ቅድሚያም ለእንግዶቼ ነው የሰጠሁት ከኢትዮጵያ ለመጡት አርቲስቶቼ በዛ መልክ ነው ማለት ነው።
ምናልባትም አነጋጋሪነት አንዱ የጥሩ ፈጠራ ስራ ቀጣይ ህይወት የሚታይበት ነው እና ሰዎች በመድረኩ ከቀረበው በመሰላቸው መንገድ ይዘውት ከሄዱ አንድ ሌላ ጥሩ ውጤት ተደርጎ መወሰድ ይችላል። ሰውኛ ያልሽውን በቴዎድሮስ የታየው ባህሪ ምናልባትም ከገብርዬ ጋር ባላቸው ግንኙነት የንግስቲቱ መልእክተኛ የሚመለከተውን ሁኔታ አንዳንዶቹ እናነሳለን። ምናልባት ግን ከዛ አስቀድሞ የታሪኩን ፍሰት በመድረክ ከሚተወኑት በጣም ዘለግ ብሎ እንዲሄድ በፍጥነትም ቦታው ጋር የሚያደርሱንን የታሪኩን አንጓዎች ሀረግ ተራኪዋን ሆና በምትጫወተው ባህሪ ውስጥ እናገኛለን። መላልሳ ትመጣለች መግቢያው ላይ የተጫወታችሁልን ታሪክ ጨምሮ። እንደ ቅንብርም ጥሩ መንገድ ይመስላል። እንዳልሽው ሙዚቃዊ ድራማ ስለሆነ ጭምር ሊሆን ይችላል። የዚህን ሀገር መድረኮች ካያችሁ በኋላ የምናወራው እድል እንደሚኖር ተስፋ አረጋለሁ። እስኪ ስለ ትረካው እናውራ። በጣም ትልቅ ጉልህ ቦታ ተሰጥቷታል ተራኪዋ። የታሪኩን ትልልቅ አንጓዎች በእሷ ትጠቀማላችሁ። እሷ ቦታው ጋር ትወስድናለች፣ እሷ ትመልሰናለች። መጀመሪያ ሀረግ ያን የተራኪ ገጸ ባህሪ ለራስሽ እንዴት አገኘሽው? እንደውም ከአለም እንደተረዳሁት ወንድ ነበር ከዚህ በፊት የሚጫወተው።
አዎ፣ ወንዶች ናቸው። ሁለት ጊዜ አንድ ባህር ዳር ሲሰራ እና አንድ ብሔራዊ ቲያትር ሲሰራ ሁለቱንም ጊዜ ወንዶች ናቸው የተጫወቱት። እዚህ ከመጣም በኋላ ነው እኔ እንዳጠና የተወሰነው። እና ጥሩ ነው። ታሪኩን አቀጣጥሎ የሚሄደው ተራኪው ነው። ረጅምን ታሪክ በትረካና ሙዚቃዊ ድራማ ስለሆነ ያው አቀጣጥሎ የሚሄደው የተራኪ ቦታ ነው እና ጥሩ ነው። በጣም ፓወርፉል ነው። አለም ፀሐይ ወዳጅ ሆነች የረዳችኝ። ስላልተጫወትኩት ለእኔ ከባድ ነበር። እሷ ባትኖር ይህን ያህል አቅም አይኖረኝም ነበር።
በልምምዱ ያን የምትፈልጊውን ባህሪ
በልምምዱ እንዲህ እንዲሆን አለም ይህንች የረዳችኝ። እሷ ባትኖር አልችለውም ነበር። በጣም ከባድ ነበር። እሱን ጌትነት እንዲገራው እኔ እሱ ጋር አልነበረም እና አለምዬ ናት። በጣም አመሰግናለሁ ለዚህ እሷን።
ግሩም አለምም እስኪ እዚሁ ትረካው ላይ አስተያየት ስጪ። ሌሎቻችሁንም የየበኩላችሁን
ትረካው እንደተባለው አንዳንዴ የኢትዮጵያ ደራሲያን የሚያሳዝነኝ ነገር የሚያደርጉት ወይ የትረካን ወይ የሴቶችን ባህሪ የማውጣትን ነገር ይሰስታሉ እና ብዙ ጊዜ ከደራሲያኖች ይጋጫለሁ። በእውነት ነው የምለው እና እንዲህ አይነት ባህሪያት እንዲህ አይነት ጉልበት ያለውን ነገር ለወንዱ ነው የወንዱን ድምፅ ብቻ የሚያወጣው የወንዱ ጉልበት ብቻ የሚያወጣው ብለው ይገምታሉ። ግን እንደ ሀረጋይነት አንበሳ ደግሞ የዋይታችሁ ታላዳራሹን ስትነቀንቀው እና አዎ እና ይደረጋል፣ ይሆናል፣ ይቻላል። የቋንቋ አጠቃቀም ላይ፣ የእጅ አጠቃቀም ላይ፣ የአይን ግንኙነት ላይ፣ የሰውነት አቋቋም ላይ ያንን ተዋናይ ራሱን ማረግ እስከቻለ ድረስ የማይቻልበት ምክንያት የለም። እና ሀረግ በጣም ቆንጆ እንደተጫውታችሁ ያው እናንተ ምስክር ናችሁ። እና በጣም በጣም እና ምን ልል እችላለሁ?
አዲሱ በዋና ተመልካችነት ይኮራል። ስለ ቲያትር ሲመጣ ተመልካችነቱ እንድነካበት አይፈልግም። እና አሁንም አስተያየት እየሰጠ ያለ
ከስርከስር ያድናቆትን የሚገልጽ እውነት ነው።
ወግሾ ሲጫወት እና አውላቸው ሲጫወት እና ተስፋዬ ሲጫወት ነው ያዩ።
ልክ ነህ
ቴዲ። ያንተ አባት ፋዘር እኔ ተስፍሽ ነው የምለውና ብዙ አይወልጠኝም። በእነሱ ነው የለመድኩትና ወደ ቴዎድሮስ የሰውነት ባህሪ ብታነሱ አንድ ነገር ትዝ አለኝ። እውነት ነው። አሁን ቴዎድሮስ ራእይ ላይ የቀረበው ቴዎድሮስ ሰው ሆኖ ነው የቀረበው። በጣም የገረመኝ ቲያትሩ ላይ ምን ይላል ቴዎድሮስ? እናንተ የምታስተምሩት መጽሐፍ ቅዱስ ይቅርብኝ፣ መጽሐፉንማ የአገሬ ቄሶች አሉልኝ ሲል ቴዎድሮስ ስለ ኢትዮጵያ ቄሶች በጥሩ ነገር ተናገረ ብዬ እውነትም ቴዎድሮስ እንደ ሰው ነው የቀረበው ሲለኝ እና በጣም ትርጉም የሰጠኝ አነጋገር ነበረ። ምናልባት አሉላ ተከታይ ጥያቄ
ይሄ ሰውኛ ባህሪ የሚለውን በንጉሥና በአጋሩ መካከል ባለ ግንኙነት ውስጥ ጎልቶ እናየዋለን። ከገብርዬ ጋር ያለው ግንኙነት በታሪክም በሌሎች ብዙ ድርሰቶች ውስጥ ያየነውም ቢሆን በዚህ ቲያትር ውስጥ ቅርብ ሆኖ አይተነዋል። ምናልባትም የመጨረሻው ትዕይንት ስለሆነ ሊሆን ይችላል ቶሎ የሚታወሰኝ። ወዳጅነትን እናያለን፣ ወንድምነትን እናያለን፣ መመካትን በገብርዬ ንጉሡ ሲመኩ እንመለከታለን። ሌላ ቀርቶ ተስፋ ሲቆርጡ እንኳን የገብርዬ ሞት ነው ሁሉን ነገር ፍጻሜ የሚያቃርበው። እስኪ ያን ወዳጅነት አጫውቱን። ቴዲ አንተ ብትጀምር ገብርዬ እንህና ለሁሉም ጊዜ ነውና ዳኛው። አሁንም በምጥን ዝግጅት በቅምሻ ቀሪውን ለቀጣይ ፕሮግራማችን ልናሳድር ነው። በተለያዩ መድረኮች የማየት እድል የገጠማችሁን፣ የታደማችሁባቸው መድረኮች ያሳደረባችሁን ስሜት፣ የእናንተን አስተያየት ጨምረን በቀጣይ ፕሮግራማችን እንመለስበታለን። ጻፉ፣ ደውሉልን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። ጊዜ ርስጥ ነው። ቃኘው ውስጣችንን ይሁን ሆሳዕና በሰማይ በምድር ፈውሳችን ነህና ነው ያለው።
አዎ አሉላ፣
ግባ በተሰኘው ድንቅ መዝሙሩ ዘማሪ ቸርነት ሰናይ እንዲያ ነው ያለው።
ይሄ እንግዲህ የንጉሴ አክሊሉ መስኮት ገርበብ የምናደርግበት መዝሙር ነው።
አዎ ንጉሴ እንኳን አደረሰ
ለሳምንቱ የፋሲካ በዓል በቸር ያድርሰን እንላለን።
እንኳን አብሮ አደረሰን አዲሱና ሉላ እንዳላችሁትም ለብርሃነ ትንሳኤው ደግሞ በሰላም ያድርሰን።
አሜን።
የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ። አቤት አቤት! ይህ እንግዲህ ለውቧ ለቆንጆዋ ሴት የተገጠመ ነው። ለነገሩ እኔ እንደው ዘንባባን አነሳሁ እንጂ ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነትና ስርዓት መሰረት ሰባተኛው ሳምንት ሆሳዕና ነው። የሁሉንም እምነትና አስተምህሮ አንድነትና ልዩነት በተቻለ አጋጣሚ ሁሉ እድሉ ከተገኘ ማወቅ ከጉዳቱ ይልቅ ጥቅሙ ሊያመዝን እንደሚችል ይታመናል። ለምሳሌ ቀደም ብዬ እንደገለጽኩት ዛሬ ሆሳዕና ነው። ሆሳዕና ማለት ደግሞ በግዕዝ መድኃኒት ማለት ነው። እንግዲህ አንድ ነገር አወቅን ማለት ነው። ይህን በተመለከተ እንግዳዬ አባ አስራት የሆሳዕናን ምንነት ሲገልጹ ባጭሩ እንዲህ ይላሉ።
ይህ በዓል ከጌታችን ከዘጠኙ አበይት በዓላት አንዱ ነው። በዓሉ በየ ዓመቱ ከትንሣኤው በዓል ቀደም ባለው እሁድ በቤተ ክርስቲያን ይከበራል። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት አጠገብ ከምትሆን ከቤተ ፋጌ ትንሽ መንደር ወደ ኢየሩሳሌም ቤተ መቅደስ የመግባቱን በአህያና በአህያይቱ ውርንጫ ላይ ሁለቱንም በታምራት አንድ አድርጎ የገባበትን መታሰቢያ እናከብረዋለን። በዚህ ጊዜም ሕፃናት፣ አይሩክ ማለት ሽማግሌዎች፣ ወጣቶች ጌታን ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው በማለት ወይራ ቅጠሉን ጎዝጉዘው ልብሳቸውን ጎዝጉዘው የዘንባባ ዝንጣፊ ይዘው እየዘመሩ ተቀብሎታል።
ለመሆኑ ጣታችን ላይ የምናደርገው ግንባራችን ላይ የምናስረው ዘንባባ የምን ምልክት ነው?
የደስታ መግለጫ ምልክት ነው። ይኸውም ጥንትነት አለው። አብርሃም ይስሐቅን፣ ይስሐቅም ያዕቆብን በወለደ ጊዜ ጆዲት ቶሎሆርኒስ የሚባለውን የእስራኤልን ሊያጠፋ የመጣ አላዊ ድል አድርጋ ባሸነፈች ጊዜ፣ እንዲሁም እስራኤል ለ430 ዘመን በግብፅ ሲገዙ ኖረው በሙሴ መሪነት፣ በእግዚአብሔር ቸርነት፣ በቅዱስ ሚካኤል ተራዳይነት ቀን በደመና ሌሊት በእሳት ብርሃን እየተመሩ ሀገራቸው በወጡ ጊዜ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ እያሉ ዘንባባ ይዘው እግዚአብሔርን አመስግነውታል። በዚያ ልማድ ጌታ ኢየሱስ ክርስቶስ ከቤተ ፋጌ ወደ ኢየሩሳሌም በመጣ 16ቱ ምዕራፍ እየተራመደ በሚመጣበት ከአህያይቱ ተቀምጦ በሚመጣበት ጊዜ ሆሳዕና በአርያም ለወልደ ዳዊት ንጉሶሁ ለእስራኤል ውእቱ እያሉ ዘንባባ ይዘው አመስግኖ ተቀብለውታል። በዚህ መሰረት ቤተ ክርስቲያን ለዳዊት መድኃኒትነት መባል ይገባዋል ብለው አመስግነዋል ማለት ነው። በዚህ መሰረት የኢትዮጵያ ቤተ ክርስቲያንም ያንን የጥንቱን ስርዓትና ወግ ትውፊት ይዛ በየዓመቱ ከትንሣኤ በፊት ያለውን እሁድ ሆሳዕና ብላ ሰይማዋለች። በዚህም ምክንያት በሀገራችን በተለይ በትግራይ ክፍለ ሀገር ርዕሰ አድባራት ወገዳማት አክሱም ሲሆን ያ የጥንቱ ትውፊት እንደተጠበቀ ሆኖ ገና በዋዜማው ሕፃናት የዘንባባ ዝንጣፊ ይዘው ያንን ተሸክመው ሜሮስ ኪሮስ የሚል ዜማ አላቸው። ያንን እያዜሙ ተሸክመው ወደ ቤተ ክርስቲያን በመውሰድ ለአበው ያስረክባሉ። አበውም በማግስቱ በቅዳሴ ቀድሰውበት ሲያበቁ ተባርኮ በአውደ ምሕረት ውደፍ ተደርጎ ጥንግድ ርብ የለበሱ ካህናት ተደርድረው 24 ካህናት ተደርድረው ተጽዕኖ ዲበዋል ዋ ሀገረ ኢየሩሳሌም አህያ ላይ ተጭኖ ወደ ቅድስት ሀገር ኢየሩሳሌም ገባ የሚለውን ያሬዳዊ ዜማ እየዜሙ
ማለታቸውን አባ ሳት ገብሩ
16ቱ ምዕራፍ እየሰገዱ ለህዝብ እንደ ትርኢት እያሳዩ ያከብሩታል። ዛሬም ድረስ እንዲታ እየተነፍታ መለከት ነጋሪት እየተነፍታ ይህም በዓል ዳግማዊ አጼ ምኒልክ በዘመናቸው ከአክሱም አስመጥተውት በርዕሰ አድባራት እንጦጦ መንበረ ፀሐይ ማርያም በዚህ አይነት በቀደሙ አይነት በአክሱም አይነት ስርዓት ሲከበር ኖሯል። በመሀል ሀሳብ በመሀል ከተማም በገነት ጽጌ ቅዱስ ጊዮርጊስና በታይካ ነገስት በአታ ለማርያም ገዳም ያ ስርዓት ልክ እንደተጠበቀ ሆነ። በአክሱም ስርዓት የሀጆ አገልገል በቅሏ መጫኑ አቀረባ እንጂ የቀረው ሁሉ ስነ ስርዓት ይከናወናል። እስከዛድር በዚህ ሁኔታ ውሳኔ እናከብራለን።
አባ አስራት ደስታ ገብሩን አመሰግናለሁ። በድጋሚ እንኳን ለብርሃነ ትንሣኤው አደረሰን እላለሁ።
ከአዲስ አበባ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሊቀ ዲያቆናት ለይኩን ገብረ እግዚእን እናመሰግናለን።
ለዛሬ ያልነውን ልናበቃ ነው የቀረን።
አዎ የቀረን እስከ ማጠቃለያው ያደረሰን ይህ የጌታ መሳይ ትዝታ ነው።
ግን አዲሱ አድራሻችንን መናገር አንዘንጋ ተባብለን
ትክክል። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉልን።
ለራዲዮ መጽሔት አዘጋጆች ብላችሁ
ስልኩን 2022059942 የውስጥ መስመር 14 ትደውላላችሁ።
ኢሜይል ለሚቀናችሁ ደግሞ horn@voanews.com ትጽፋላችሁ።
ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቬኒው ሳውዝ ዌስት ዋሽንግተን ዲሲ 20237 ላኩልን።
ወደ ዜማው ስንመለስ የማሲንቆው መምህር ጌታ መሳይ አበበ ትዝታን ያንቆረቁርልናል።
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በሱዳን ምዕራባዊ ዳርፉር ግዛት ያሉትን 5 ክፍላት ሀገር አንድ ለማድረግ በተካሄደ ውሳኔ ህዝብ 98% መራጮች መቀላቀሉን አልደገፉም። የዳርፉር ረፈረንደም ኮሚሽን ዋና ኃላፊ ኦማር አሊ ጃማ በትላንትናው ዕለት እንደተናገሩት ከጠቅላላው የዳርፉር 3,500,000 ህዝብ 3.2 ሚሊዮን ያህሉ ድምፅ ሰጥቷል። ውሳኔ ህዝቡን የአረብ ሊግና የአፍሪካ ህብረትን ጨምሮ ዓለም አቀፍ ታዛቢዎችም ተከታትለውታል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ በጀርመን የኢንዱስትሪ ከተማ በሃኖቨር ከቻንስለር አንጌላ መርክል ጋር ተገናኝተው በስፋት ተነጋግረዋል። በኦባማ የሁለት ቀናት ጉብኝት ወቅት በሚካሄዱ ውይይቶች የብሪታንያ፣ የፈረንሳይና የኢጣሊያ አቻዎቻቸው ይሳተፋሉ ተብሏል። ፕሬዚደንት ኦባማና ቻንስለር መርክል ጋዜጣዊ መግለጫ በጋራ ከሰጡ በኋላ በዓለም ትልቁ ነው የተባለውን የሃኖቨር ኢንዱስትሪ ቴክኖሎጂ ንግድ ኤግዚቢሽን መርቀው ከፍተዋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት እንመለሳለን።
ከአቀናባሪያችን ንጉሡ ታምሬ ጋር
ስተናበርናችሁን የአዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.